ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ህዳር 5 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ የተለያዩ ሀተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በየቦታው የሚካሄዱ የህዝብና የተማሪዎች የተቃውሞ እንቅስቃሴ እየቀጠለ መሆኑን ከየአካባቢው የሚደርሱ ዘገባዎች ይገልጻሉ። የመቱ ዩኒቨርሲቲ ተማሪዎች ለአምስት ቀናት ያህል ከዩኒቨርሲቲው አስተዳዳሪዎች ጋር ያደረጉት ውይይት ፍሬ ባለመስጠቱ በጸጥታ ስጋት ምክንያት ተማሪዎቹ ቅጥር ግቢውን ለቀው መውጣታቸውና የአጋዚ ጦር አባላት ወደ ዩኒቨርሲቲ የገቡ መሆናቸው ተነግሯል። የአጋዚውን ጦር ወደ ዩኒቨርሲቲ የጠራው በወያኔ የተሾመው የዩኒቨርሲቲ አስተዳዳሪ ከፍተኛ ተቃውሞ እየደረሰበት ሲሆን ከቦታው እንዲነሳ ጥሪ እየተደረገ ነው። በተያያዘ ዜና የአምቦ ዩኒቨርሲቲ ተማሪዎችም የአጋዚ ጦር ከዩኒቨርሲቲው ቅጥር ግቢ እንዲወጣ ተደጋጋሚ የሆኑ ጥያቄዎች እያቀረቡ መሆናቸው ሲታወቅ በዛሬው ዕለት ግጭት መፈጠሩ ተሰምቷል። በግጭቱ ምን ያህል ጉዳት እንደደረሰ ይህ ዜና እስከተጠናቀረበት ድረስ የተገኘ መረጃ የለም። ቡሌ ሆራ በሚገኘው ዩኒቨርሲቲ የሚማሩ ተማሪዎች ሰኞ ዕለት የተቃውሞ ሰልፍ ሲያካሂዱ መዋላቸው የታወቀ ሲሆን የሐረማያ ዩኒቨርሲቲ ተማሪዎችም ትምህርት አቁመዋል። በአማራው አካባቢ በደብረ ብርሃን ከተማ ካለፈው ሰኔ ጀምሮ ባልታወቁ ሰዎች ግለሰቦች እየተገደሉ በመሆናቸው በከተማው የአመጽ እንቅስቃሴ ሊፈጠር ይችላል የሚል ስጋት አለ። የህዝብ የተቃውሞ እንቅስቃሴ ይፈጠራል የሚል ስጋት የገባው የወያኔው የአማራው ክልል ፕሬዝዳንት ተብየው የከተማውን ህዝብ ሰብስቦ ያስጠነቀቀ መሆኑ ለማወቅ ተችሏል። ራሱን የቅማንቴ ማንነት ራስ አስተዳደር ኮሚቴ ብሎ የሚንቀሳቀሰው ቡድን በጎንደር ክፍለ ሀገር በአይከል ከተማ ለማካሄድ አቅዶት የነበረው ስብሰባ በጸጥታ ችግር ምክንያት የተቋረጠ መሆኑ ታውቋል። ስብሰባውን እንዳይካሄድ የከለከለው የከተማው አስተዳዳሪ ሲሆን ከፍተኛ የህዝብ አመጽ ሊነሳ እንደሚችል አስቀድሞ በማወቁ ነው ተብሏል። የወያኔ አገዛዝ ቅማንት አማራ በማለት በህዝቡ ውስጥ ልዩነት ግጭት እንዲፈጠር የተነሰሰው ደባና ሴራ በህዝብ ተቃውሞ እንቅስቃሴ እስካሁን ያልተሳካለት ሲሆን አሁንም ተንኮል መስራቱን የቀጠለበት መሆኑን ከአካባቢዎች የሚደርሱ ዜናዎች ይጠቁማሉ። ፍሪደም ሃውስ የተባለው ተቋም በቅርቡ ባወጣው ዘገባ በዓለም ካሉ ሀገሮች መካከል ኢትዮጵያ፣ ቻይና፣ ሶሪያ የኢንተርኔት ነጻነት የመጨረሻዎቹ 3 ሀገሮች መሆናቸውን ገልጿል። ኢትዮጵያ የኢንተርኔት ነጻነት በየጊዜው በፍጥነት እያሽቆለቆለ ከመጣባቸው ሀገሮች መካከል አንዷ ተደርጋ ስትመደብ ኢንተርኔት የመጠቀምን ሁኔታ ከባድ በማድረግ በኢንተርኔት የሚሰራጩትን በመገደብና የተጠቃሚውን መብት በመጋፋት በኩል የወያኔ አገዛዝ ነጻነትን የገደበ መሆኑ ተጋልጧል። በሌላ በኩል ኢትዮ ቴሌኮም የተባለው የወያኔ ሞኖፖል ተቋም ለ54 ሚሊዮን ህዝብ የሞባይል አገልግሎት በማቅረብ ከአፍሪካ አንደኛ ነኝ በማለት ራሱን በማዳነቅ ያወጣው መግለጫ ለትዝብት የዳረገውና በርካታ ወገኖችን ያሳቀ መሆኑ ተነግሯል። በአዲስ አበባ ሲሚንቶ ጥረት ምክንያት የበርካታ ህንጻዎች ግንባታ የቆመ መሆኑን የውያኔ መገናኛ ብዙሃን አምነው የዘገቡ መሆኑ ታውቋል። ስራ ካቆሙት ግንባታዎች ውስጥ ከፊሎቹ 20/80 የሚባሉት የጋራ መኖሪያ ቤቶች ህንጻዎች ሲሆኑ ብዙዎች ከአራት ዓመት በላይ ስራቸውን ያቆሙ መሆኑ ተነግሯል። ብዙዎቹ የግንባታው ተቋራጮች ሰራተኞቻቸውን ማባረራቸው ሲገለጽ በስራ ላይ የዋሉትም ደሞዝ ሳይከፈላቸው እየተሰቃዩ መሆኑ ተገልጿል። በዛሬው ቀን የፌደራል ከፍተኛ ፍርድ ቤት ንግስት ይርጋና ከተሷ ጋር የተከሰሱት ዜጎች በአቃቤ ሕግ የቀረበውን የአሸባሪነት ክስ እንዲከላከሉ የወሰነ መሆኑ ታውቋል። እነ ንግስት ይርጋ ተይዘው የታሰሩት ባለፈው ዓመት መስከረምና ጥቅምት ወር ውስጥ ሲሆን ከአንድ ዓመት በላይ ያለ ፍርድ ሲማቅቁ ቆይተዋል። አቃቤ ሕጉ ንግስት ይርጋን አሰቃይተው በመርመር አገኘውት ከሚለው መረጃ ውጪ ሌላ ማስረጃ ያላቀረበ መሆኑም ታውቋል።
ዛሬ ከመቼውም በላይ የኢትዮጵያ ሕዝብ ሶት ፈልቶ እየተንተከተከ ባለበት ኢትዮጵያውያን ያላቸውን ጸረ ወያኔ አቋም በየቦታው ያስተጋቡ ይገኛሉ። ለዚህም ማሳያ ይሆን ዘንድ ባለፈው ሳምንት መጨረሻ እሁድ በአዲስ አበባ አንድ ብሶት ያንገሸገሸው ኢትዮጵያዊ መምህር ትክክለኛውን የኢትዮጵያ ሰንደቅ ዓላማ በማንገብ በስቴዲየም መብራት ምሰሶ ጫፍ ላይ ወጥቶ ሰንደቁን በማርገብገብ ኢትዮጵያዊነቱን አድምቆ ውሏል። በዚህም የነደደው የወያኔ አገዛዝ መምህሩን በግድ በማውረድ ለእስር መዳረጉ ይታወሳል። ይህ በዚህ እንዳለ በዋሽንግተን ዲሲ የሚገኙ ኢትዮጵያውያን በዲሲ ግብረ ኃይል አማካይነት በጠሩት የተቃውሞ ሰልፍ ዋሽንግተን ዲሲ የወያኔ ኤምባሲን በተከፈተበት ጠባብ በር ገብተው ኤምባሲውን የኢትዮጵያ ሰንደቅ ዓላማ በማውለብለብ ለተወሰነ ጊዜ በቁጥጥር ስር አውለውታል። መረጃዎች እንደሚያመለክቱት በዚህም ሰበብ የተነሳ የወያኔ ሰራተኞች ፖሊስ በመጥራት ሰልፈኛውን ከግቢው ሊያስወጡ ቢችሉም በዚሁ ሰበብ ሁለት ኢትዮጵያውያን በማሳሰር ለፍርድ ያቀረቡ ቢሆንም ክሱ ውድቅ ተደርጓል። ይህ እንቅስቃሴ በዓለም ዙሪያ እንዲከታተል መልእክትም ተላልፏል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳይ ማስተባበሪያ ቢሮ ባወጣው መግለጫ በደቡብ ኢትዮጵያ ወያኔ በቆሰቆሰው የጎሳ ግጭት ምክንያት ከቤት ንብረታቸው የተፈናቀሉት ኢትዮጵያውያን ለመርዳት እየተደረገ ያለው ጥረት እየቀጠለ ያለ ቢሆንም የተፈናቀለው ወገን ፍላጎት ማሟላት ግን ያልተቻለ መሆኑን ይፋ አድርጓል። እስከ ጥቅምት 20 ቀን ባሉት ቀናት በኦሮሞና በሶማሌ አካባቢዎች ከ8000 በላይ የሆኑ መጠለያዎችና ምግብ ነክ ያልሆኑ ቁሳቁሶች መታደላቸውንና ከ80 በላይ የሆኑ ጊዜያዊ ተዘዋዋሪ ክሊኒኮች መሰራታቸው እንዲሁም ለምግብና ለአልቢ ምግብ እርዳታ ከ47 ሚሊዮን ብር በላይ መመደቡን ዘግቦ ሙሉ በሙሉ የተረጂውን ፍላጎት ማሟላት ያልተቻለ መሆኑን ገልጿል። ሰኞ ህዳር 4 ቀን የዚምባብዌው የመከላከያ ሰራዊት ዋና አዛዥ በሙጋቤ ግንባር ቀደምትነት የገዢው ፓርቲ ያካሄደ ያለውን የማባረር እንቅስቃሴ የሚቃወሙ መሆናቸውን ገልጸዋል። ዋና አዛዡ ሰኞ ዕለት ይፋ ባደረጉት የጽሑፍ መግለጫ ፓርቲው በ1960ዎቹ ዓመታት ዚምባብዌን ነጻ ለማውጣት የታገሉ መሪዎችን ማባረሩን የሚቃወሙ መሆናቸውን ገልጸው እርምጃው አለመረጋጋትን፣ ፍርሃትንና ተስፋ መቁረጥን አስከትሏል ብለዋል። በቅርቡ ምክትል ፕሬዝዳንቱን ጨምሮ በነጻነት ትግል ላይ የተሳተፉ ባለውለታዎች መባረራቸው በጣም ያሳስበናል ካሉ በኋላ አብዮታችንን ለማስከበር ወታደሩ ማናቸውንም እርምጃ ለመውሰድ ወደ ኋላ አይልም የሚል መግለጫ ሰጥተዋል። ከጥቂት ቀናት በፊት ከስልጣን የተባረሩትና ወደ ውጭ አገር የተሰደዱት ምክትል ፕሬዝዳንት በሰራዊት ውስጥ ከፍተኛ ተቀባይነትና ተወዳጅነት ያላቸው መሆኑ ቢታወቅም የወታደሩ ተቋም እንዲህ አይነት ማስጠንቀቂያ ሲሰጥ የመጀመሪያው ነው ተብሏል። ሙጋቤ ምክትል ፕሬዝዳንቱን ከስልጣን ያነሱት ባለቤታቸው በቀላሉ እንዲተኳቸው ለማድረግ ነው የሚል ጥርጣሬ ከፍተኛ ነው። የኬንያ ጠቅላይ ፍርድ ቤት በቅርቡ የተደረገው ድጋሚ ምርጫ እንዲሰረዝ የቀረበለትን አቤቱታ ለመስማት ማክሰኞ ህዳር 5 ቀን ችሎት የተቀመጠ መሆኑ ታውቋል። የአገሪቱ ጠቅላይ ፍርድ ቤት በነሐሴ ወር የተደረገው ምርጫ በርካታ ማጭበርበሮች የተካሄዱበት እንዲሁም አቆጣጠሩ ሕጋዊ አልነበረም በማለት ውጤቱን በመሰረዝ አዲስ ምርጫ እንዲካሄድ ማድረጉ የሚታወቅ ሲሆን ድጋሚው የምርጫ ሕገ ወጥ እንደሆነና ውጤቱ እንዲሰረዝ የተወሰኑ ግለሰቦችና ቡድኖች ያቀረቡትን አቤቱታ ፍርድ ቤት አይቶ የሚወስን መሆኑ ታውቋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኃላፊ ሚስተር ዘይድ አልሁሴን የአውሮፓ ህብረት ከሊቢያ ባለስልጣኖች ጋር ተባብሮ ስደተኞችን ወደ ሊቢያ ለመመለስ ያወጣውና በሥራ ላይ ያዋለው ፖሊሲ ኢሰብአዊ የሆነ ድርጊት ነው በማለት ገልጿል። ኃላፊው በአሁኑ ወቅት በዚህ ፖሊሲ አማካይነት ከባህር ላይ የተያዙ ወደ ሊቢያ የተወሰዱ 19,900 ስደተኞች በጣም በአሰቃቂ ሁኔታ ውስጥ እንደሚኖሩም ተናግረዋል። በቅርቡ የተባበሩት መንግስታት ድርጅት የሰብአዊ መብት መርማሪ ቡድኖች በሊቢያ 4 ካምፖች ውስጥ ታግተው የሚገኙትን ስደተኞች ተዘዋውረው የጎበኙ ሲሆን በየካምፑ ቆዳቸው ከሰውነታቸው ጋር የተጣበቀና እጅግ በሚያስፈራ ሁኔታ የከሱ ሰዎችን የተመለከቱ መሆናቸውንና ምንም አይነት ምግብ የማይቀርብላቸው ከመሆኑም በላይ የታሰሩበት ሁኔታ ሴት፣ ወንድ፣ ሕፃን አንዱ ባንዱ ላይ እየተነባበሩ የታገቱበት ሁኔታ መሆኑን ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ሳር ከተሩ ምድሬን አስታወሰ አገሬ ትዝታሽ ለቀሰ አገሬ ትዝታሽ ለቀሰ የጎዳናው አፈር ተደርና ጀዋ
የምሁሩ ድርሻ በአንድ አገር ታሪክ ሂደት ህዝቡ በላቡ ያስተማረው የምሁሩ ክፍል ያለው ድርሻና አስተዋጽኦ ከፍተኛ ሊሆን እንደሚችል ታሪክ ያስተማረን ጉዳይ ነው። በተለይም አገዛዙ ወደ መቃብሩ ሊገባ ሲገፋፋ የህዝብ አጋርና አገልጋይ ትግሉን የሚያጠናክሩ ምሁራን እንደሚገኙት ሁሉ ለህዝብ ቃል ኪዳን ያልገቡ ቢገቡም ከመጴጥሮስ በፍጥነት የሚክዱ ምሁር ተብዮችም ሊፈሉ እንደሚጥሩ የራሳችን ተመክሮ በጋድ አሳይቶናል። በመስከረም 1983 ዓመተ ምህረት በወጣው ዴሞክራሲያ ቅጽ 16 ቁጥር 4 የምሁሩ ድርሻ በሚል ርዕስ የሚከተለው ሰፍሮ ነበር። እንጠቅሳለን። ዝምታ ወርቅ ነው የሚለው ምሳሌያዊ አነጋገር ያለቦታው ሲውል ወርቁን መዳብ ያስንቀዋልና በኢትዮጵያ ህዝብ ላይ ሲምቦላከኩበት ግፍና መጻ ሲጨፍሩበት ሀገር ከለብሳ ስታነባ እጆቿን እያርገበገበች ስትማልል ያ ርጭ ባለ አንደበት ጭል ባለ ህሊና የራሱን ጫታ ዓለም ፈጥሮ ከንጋት ከምሽቱ ጋር አብረው ልብ ለሚሉ የኑሮ ጣጣዎች ሲዋግት በቀቢጸ ተስፋ ቀጸር ውስጥ በአቱን አድርጎ የፖለቲካ መናኝ ሆኖ በርካታ ዓመታትን ያሳለፈ ምሁር ተማሪ ሱባኤውን አብቅቶ የቀደመ አኩሪ ታሪኩን በአይነ ህሊናው ገረፍ አርጎ ወደ ፖለቲካው ደጃፍ ፊቱን ማዞሩ ይበል ይበል የሚባልለት ነው። የጥቅሱ መጨረሻ ያኔ ደርግ ሊወድቅ ሲል ፖለቲካ እና ኮረንቲ በርቁ ብሎ የሸሸውን ምሁር ተማሪ በትግል ወደ ፖለቲካ ደጃፍ ማምጣቱ አመርቂ ውጤትን ያመጣ ሲሆን ዛሬ ደግሞ በግልባጩ እንበልና ምሁሩ በፖለቲካው መድረክ ገብቶ ለወያኔም ለባዕድም ለመጥቀም እያንደፋረሰ የምሁሩንም አኩሪ ታሪክ እያቆሸሸ መሆኑን የምንስተው አይደለም። የነ እንድሪያስና መስፍንን ሚና ይቃኛል። በዚያ ወሳኝ ወቅት ስንቱ ጀግና ወጣት ውድ ህይወቱን ለሀገር ሲሰጥ ጓዳ የተደበቁት ከፖለቲካ ራቅን ያሉት የትምህርትን እድል ተጠቅመው ውጭ አገሮች የሄዱት ያን ትውልድ በደሙ አገርን ጠብቆ ያቆየውን ያለምንም አፍረት ተመልሰው ሊወነጅሉት ሲልከሰከሱ ማየት ተገደናል። ዴሞክራሲያ በመቀጠልም የሚከተለውን አስፍሮ ነበር። እንጠቅሳለን፣ ተቃውሞን ማሰማት፣ ተበደልኩ ብሎ ማንገራገር፣ እንዴት ብሎ ስልጣንን መሟገት፣ ስልጣንን የሚፈታተኑ ሐሳቦችን መሰንዘር፣ በማይታለምባት ስርዓተ ትምህርቱም ለስርዓቱ በሚሰግድባት ፊውዳላዊት ኢትዮጵያ ተማሪውና ተራማጅ ምሁሩ የላባደሩን ያርሶ አደሩን በአጠቃላዩም የሰፊውን ህዝብ ብሶት በማስተጋባት ጥያቄዎችን በማሰማት ከተማሪና ከሙያ ማህበራት አቅም በላይ በመንጠራራት የግፏን ጠበቃም ሐዋርያም ሰማዕትም ሆኖ የፈጸመው ገድልና ለየካቲት አብዮት ያነጠፈው ጥርጊያ አብዮቱም ከህዝብ እጅ እንዳያፈተልክ የአብዮት ጠር ሆነው ከች ካሉት ፋሽስታውያን ኃይላት ጋር ያደረገው ግብግብና የከፈለውም ዋጋ በኢትዮጵያ ህዝብ ትግል ውስጥ ራሱን የቻለ በሰነድ የተጻፈ ምዕራፍ የያዘ ነው። የጥቅሱ መጨረሻ የዚህ አኩሪ ታሪክ ተካፋይ ያልነበሩና ትምህርታቸውንና ኑሯቸውን ሲያካሂዱ ሲያደላድሉ የነበሩ ዛሬ ያን ትውልድ ጸረ አማራ ጸረ ኢትዮጵያ ብለው አፋቸውን ሞልተው ሊለፈፉ ሲጥሩም ታዛቢ ሆነናል። ለመሆኑ ዛሬ የአማራው ህዝብ ጠበቃነን ብለው ራሳቸውን የሾሙት ያኔ መንግስቱና መላኩ ስንቱን የአማራ ወጣት ሲፈጁ የት ነበሩ? አንዳንዶቹ የደርግ ኢሰፓ ባለስልጣኖች ነበሩ። የተወሰኑትም የወንጀሉ ቀጥተኛ ተሳታፊም ነበሩ። ሌሎቹ ደግሞ እግሬ አውጪኝ ብለው በሩቅ ርቀት ኑሯቸውን ሲያደላድሉ የነበሩ ናቸው። ባሩድ አልጮኸባቸውም፣ ግብረ ስየል አልተፈጸመባቸውም፣ በጅምላም አልተረሸኑም። ስለዚህ ድክመታቸውን ራስ ማስቀደማቸውንና ባንዳነታቸውን ለመሸፈን ሐቁን እየከለሱ ያን ትውልድና ታሪክ የሰራ ተማሪ ምሁር ብሎም ኢሕአፓን ለማውገዝ ለማርከስ ይለፋሉ። ከንቱ ልፋት ሆኖ ቢከሽፍም የሚገባቸውን ምሳቸውን አላገኙምና ማቀርሸታቸው ቀጣይ ሆኖብናል። የወሬን ቆርፋዳ ዋንጫ ቅቤ አያርሰውም ነውና የከንቶቹ ነጋ ጠባ ጸረ ዋለልኝ ጸረ ኢሕአፓ ዘመቻ ውድቀቱ ከተረጋገጠ ዓመታት አልፈዋል። የወደቀን ሥርዓት ነፍስ ሊዘሩበት ቢጥሩም የሚሳካላቸው አይሆንም። የአድዋ መቀሌ ምርጥ በሉን ባዮች መጋዣዎችም ትግልን ሊያስቆሙም ሆነ ታጋዮችን ሊያራክሱ የሚችሉ አይደሉም። እንደ ጅብ ጓደኛ የሚያደርሱት ከጥንብ ነው። የጠቀስነው የዴሞክራሲያ እትም ግን የነበረውን ችግርና ድክመት እንደሚከተለው የዛሬ 27 ዓመት አቅርቦት ነበር። እንጠቅሳለን፣ የኢትዮጵያ ተማሪ ምሁር ለሰፊው የኢትዮጵያ ጭቁን ሕዝብ ቤዛ ራሱን መስዋዕት አድርጎ ለማቅረብ የነበረው የጋለ ስሜትና ጽኑ እምነት እንዳለ ሆኖ ከበቀለበት ተጨባጭ ታሪካዊና ባህላዊ ሁኔታ ከተመክሮ ማነስ ከትግሉ ውስብስብነትና ፈጣን ጉዞ የተነሳ ግብታዊው የአብዮት ፍንዳታ የጠየቀውን ድርጅት ብቃትና ቅልጥፍና በማሟላት የተለያዩ የአመለካከት ዘርፎች ያሏቸውን የአብዮቱን ኃይላትን የሚያስተባብር ስትራቴጂ ነድፎ በአንድ ሰፊ ግንባር ለማሰለፍ የሚያስፈልገውን የእርስ በርስ ስምረት ማግኘት አልሆነለትም። በዚህም ሁኔታ በሰፊው ሕዝብ ትግል በወደቀው ተተክተው የአመጻ ክንዳቸውን አንስተው በአብዮቱ ፊት የተጋረጡትን ወታደራዊ አምባገነኖች ምንም እንኳ ፋሽስታዊነታቸው ገሃድ እንዲወጣ ሕዝባዊ መሠረት እንዳይኖራቸው ማድረግ ቢችልም ሊቋቋማቸው አልቻለም። ከባድ ዋጋም ከፈለ። ፋሽስታዊ ቡድን ዕድሜ በገዛ ቁጥር የውጭ ኃይላት የጦር አክታቸውን ያፈናና የጦር ጠበብትን ይዘው ከጀርባው በመቆም ጫንቃውን እያከበዱለት መምጣትና ከዚያውም ዘንድ የአብዮታውያን ኃይላት መዳከም በትግል ስሜት ላይ ያመጣው አሉታዊ ተጽዕኖ ብዙውን ምሁር ተማሪ የኢትዮጵያ መጪው ድል ጨልሞ እንዲታየው አድርጎታል። የጥቅሱ መጨረሻ ይህ በነበረበት ወቅት ከባድ ጉዳት ደርሶ ጠላት ያጓራበት በነበረበት ብዙዎች ለባለ ነፍጡ መስገድን መርጠው በነበረበት ሁኔታ የትግል ሰንደቅ አንግቦ ትግልን መቀጠል የሚያስመሰግን እንጂ የሚያስወቅስ አልነበረም። ሕሊና ያለው ሰው ሁሉ ያኔ የት ነበርኩ ምን አደረግኩ ብሎ ራሱን ሊጠይቅም ይገባዋል። ያበጠው ይፈንዳ በኢትዮጵያ የብሔር ጭቆና አለ ያለውን ነጋጠባ ጥላሸት ከመቀባት ያውም ለአገር ውድ ሕይወቱን ሰጥቶ አልፎ ሊመልስ በማይችልበት በሐቅ ሰፍኖ የነበረውን ጭቆና ለማስወገድ መታገል የሚመረጥ ነበር። ይህን ምርጫ የወሰዱት ወጣት ምሁራን ግን አገራቸውን በሚያኮራ መንገድ ታግለው ውድ ሕይወታቸውን ሰጥተዋት ላስተማራቸው ሕዝብ መሬት ላራሹ ዴሞክራሲ ለሰፊው ሕዝብ ብለው ታሪክ ጽፈዋል። ወያኔ ለ26 ዓመታት በካሃዲ ምሁራን ተደግፎ ጥበትና ግንጠላን አስፍኖ ተማሪ ምሁሩን ከፋፍሎ ክህደቶቹን ቀፍቅፎ በስልጣን ሊቆይ ይችሏል። የባዕዳን ድጋፍም አልተለየውም። አገር ወዳድ ኃይሎች ሰፊ ኅብረት መስርተው ወያኔን እንዳይታገሉትም ከሃዲዎች ታግለውታል። ዛሬ ሕዝብ አንድነቱን አጠናክሮ ወያኔን ሊጥል ባለበት ከሃዲዎች እንደገና አንሰራርተው እንደገና ጽንፈኛንን በሚል ሕዝብን አጋጅተው አገር ወዳድ ጸረ ወያኔ ኃይሎች ላይ ሳያቋርጡ ዘምተው ወያኔን ሊታደጉ በመፍጨርጨር ላይ ናቸው። ጨለምተኝነት ተሸንፏልና ከግባቸው የሚደርሱ አይሆኑም። አብዛኛው ምሁርም ሕዝብ እንደሚጠይቀው ከአገሩ ጎን በመገኘቱ ያረጀ ያፈጀን ታሪክ ያውም ልቦለድ አስመጦ ማሰራጨት ሰዎቹን በከሃዲነት እያጋለጣቸዋል እንጂ የሚጠቅማቸውም አይደለም። ሰነፍ ሲኮራ ማጨድ ይታጠቃል በሚል እንሳለቅባቸዋለን። ለትግራይ ምሁራን እንዳሳሰብነው ሁሉ የመላ ኢትዮጵያ ምሁራን ድርሻ ከሕዝብና ከሀገር ጎን ሆኖ ለዴሞክራሲና ለኢትዮጵያ አንድነት መታገል ነው። ሕዝብን ሊከፋፍሉ የሚጥሩትን ሁሉ አቸንፎ ሰፊ የአገር ወዳዶች ግንባር መመስረት መቻል፣ ይህን ግዳጅ ሊሸከሙ የሚችሉትን አገር ወዳድ ኃይሎች መደገፍ፣ ዛሬም ድልን ሊነጥቁን ነው ብሎ ከማላዘንና ጎጂ ቀቢጸ ተስፋ ከመዋጥ ይህ እንዳይሆን መታገል፣ እናቸንፋለን ብሎ ለአንዴም ለሁሌም ወያኔን ለማስወገድ ቆርጦ መታገል። ድል ለኢትዮጵያ ሕዝብ ሀገር አድን ትግል። የኢትዮጵያ ተማሪ ምሁርን አኩሪ ገድል እናድስ።
Yeah. ያኔ እኔን አርገኝ እንዴት ዝም ይባላል ልሻን ሸብቦ የውርደትን ከሬ ደርቦ ደራርቦ እንዴት ችላ ይሏል ቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ተጣብቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቆራርጦ የጣለ የዘመን ተስቦ ጸጋችንን ገፎ ነፃነት አስርቦ መግዛትን በሚሻ እየቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ እየተለተሉን በበቀል አለንጋ ቆራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነፃነትን ብሎ ህይወት በከፈለ አራያ በሆነ ታግሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮታልባ ይሁን ይሰወር አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጢያት እንዴት ይበየናል ተከርችሞ መኖር በእግረ ሙቅ ሰንሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥርዓቱ ቁንጮ አማካሪ ሆነው እያየሁኝ ባይኔ ደብዛን የማጥፋት ግፍ በነጸጋዬ ላይ አልችለውም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔው አይነት እንዲያው በአጠቃላይ የሆነውን ኩነት ላሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አስራቱ የጀግና ውለታው ባርባ ጉጉ ወተር ባሰቦት ባሐረር ባሩሲያ አቦ ሙሳ ባረካ አዋሳ በግፍ በጭካኔ ወገንን ያረዱ ያለን በነስጋት በነፃነት እየኖሩ በነፃ እየሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ እያየን ባይናችን የጸጋዬን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ እኔ አላማረኝም ደግህን ማላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
ፖለቲካ ትግልና ህዝባዊ አመጽ ፈለገ መንገድ በዛሬቱ ኢትዮጵያ ዛሬ ከዘረኛና ጎሰኛው የውያኔ ገዢ ቡድን ጋር የሚደረገው የፖለቲካ ትግል በወለገብ መልኩ ከሀገር ህልውና ጋር የተሳሰረ መተሳሰርም ያለበት ህዝባዊ አመጽ ነው። የጠራ የፖለቲካ ራዕይና ህዝባዊ አመጽ የተሳሰሩ የአንድ አካል ሁለት ገጽታዎች ናቸው። ያገር ህልውና ጥያቄ ውስጥ በገባበት ሁኔታ ህዝብ በአጠቃላይ ሲበደል ፍትህና ርትዕ ደብዛቸው ሲጠፋ ሰብአዊ ሆነ ዲሞክራሲያዊ መብቶች የውሃ ሽታ ሲሆኑ ትግሉ የፖለቲካ ትግል ብቻ ሳይሆን የትንሳኤ ህልናም ትግል መሆኑን መገንዘብ የዜጎች ሁሉ ግዴታም ነው። ለፖለቲካ ትግልና የሞራል ጥያቄዎች ተላይተው የሚቆሙ ሳይሆን ጅጉን የተያዙና የተሳሰሩ ናቸው። ከራሳችን ከህሊናችን ጋር የምንኖርና ለህሊናችን ከቆምን ትክክለኛ ያልሆኑ ነገሮችን ያለመቀበል ግዴታ ይኖርብናል። ይህ ብቻ አይደለም፣ በአጠቃላይ የህዝብና የሀገር ህልውና ሲደፈር ተመልካች ሆኖ መፈረጅ አሊያም ሁኔታው እንዲባባስ በተቃራኒው ጎራ መንጎድ የህሊና ብቃት መጥፋቱን አመልካች ነው። መጥፎ አገዛዞች በአጠቃላይ እንደ ወያኔ ዘረኛና ጎጠኛ ጸረ ኢትዮጵያ ቡድን በተለይ ከህሊና ጋር ለመኖር የሚያስችሉትን ባህላዊና ፖለቲካዊ እሴቶችን ሁሉ ያጠፋል። ህዝብን እንደ ህዝብ የሚያስተሳስሩትን አስተሳስረውም ያኖሩትን መልከ ብዙ ታሪካዊና ባህላዊ ጸጋዎች ሁሉ እንዲጠፉ ይጥራሉ። በተቃራኒው ጥላቻ እንዲስፋፋ፣ ክቡር ህዝባዊ ባህል እንዲረክስ፣ በሽታ እንዲስፋፋ፣ ዜጋ ከቦታው እንዲፈናቀል፣ ሰው በሀገሩ እንደ ልብ ተዘዋውሮ እንዳይሰራና እንዳይኖር ቀን ከሌሊት ይሰራሉ። የወያኔ አፋኝና ዘረኛ ቡድን ራሱ ከፈለፈላቸው እሱን መሰል ጽንፈኞች ጋር በህዝብና በሀገር ላይ እያካሄዱ ያለው ረፍት የለሽ ዘመቻም ይህንኑ መሰረት ያደረገ ነው። ይህ ስለሆነም ዛሬ እየተካሄደ ያለው የፖለቲካ ትግል እነዚህን እሴቶች ሁሉ እንዳይጠፉ የማድረግና የማሳደግም ትግል ነው የምንለው። ዛሬ ወያኔ በሀገር ደረጃ እያስፋፋ ያለው የህሊና ውድቀትንና ዝቅጠትን ጭምር ነው። ተጠያቂነት የሚለው ቃል ከፖለቲካው መድረክ ጠፍቷል። አንደኛው ወንጀለኛ በሌላው እየተተካ መሄዱም አገዛዙ ከላይ እስከታች በሙስና መዘፈቁም ይህንኑ የህሊና ዝቅጠትን አመልካች ነው። የፖለቲካው ትግልና ህዝባዊ አመጽ ያላቸውን የጠበቀ ግንኙነት ስናወሳ የዲሞክራሲ ስርዓት ለህዝባችን አስፈላጊነትን፣ የሰብአዊ መብት መከበርን፣ የህዝብን በፍትህና ርትዕት እኩልነት መቀበልን፣ ስለ ኢኮኖሚያዊ ሁኔታ መግለጫው የህዝብ ተጨባጭ አኗኗር መሰረት መሆኑን ስንናገርና መረሳት የሌለበት ትልቁ ቁም ነገር ሀገር የሚለው እውነት ነው። በበሰለ ፖለቲካዊ ቋንቋም ስለ ህዝብ ስናወሳ ሀገር የሚለው ቃል እምብርት ነው። የሀገርን ህልውናና ሉዓላዊነት ባልተቀበለ አስረሽ ምቹ የጥበትና የዘረኝነት ፖለቲካ በጎ ጸጋዎች ሁሉ የሚገኙ አይሆኑም። አገርና ህዝብን በተለያየ ኮሮጆ ከቶ ስለ ህዝብ መብት፣ ስለ ዲሞክራሲ ማውሳት የሚሞከር አይደለም። የምናወሳው የምንታገለው ስለ ህዋ ወይም ስለ ጠፈር ሳይሆን በተጨባጭ ስቃይን እየተቀበለ ስላለው ዜጋና ኢትዮጵያዊው ህዝብ ነው። ወያኔ ቀዳሚ ጠላት መሆኑ ግልጽ ቢሆንም ከኢትዮጵያ ታሪካዊ ጠላቶች ጋር ቆሞ ወይም የወያኔን የዘርና የጎሳ ፖለቲካ ተከትሎ ለህዝብ ችግሮች መፍትሄ እናመጣለን ማለት ከምህረቱ ስቃዩን የሚያጠነክር ጉዞ ነው። ምን ነገር ያለበት እውነት ለዘመናት ስቃይና ደስታን በጋራ ተካፍሎ ታሪክና ባህል ፈጥሮ በጋራ ስለኖረው ህዝባችን ነው። የችግሮቹ ሁሉ መፍትሄም የጋራ እንቅስቃሴና ህዝባዊ አመጽ መሆኑን የካቲት አስተምሯል መስክሯል። ይህንን ሀቅ ለመረዳት የባዳንን ቤተ መጻሕፍት ማሰስ አያሻንም። ወያኔን እንቃወማለን የማለት ዋንኛ መግለጫ ኢትዮጵያዊነትን አጥብቆ ከመያዝ ጋር የተሳሰረ ነው። ከሻቢያም ጓሮ ይሁን ከምራባውያኑ ጓዳ ለኢትዮጵያ ህዝብ ችግር መፍትሄ መሻት አገልጋይነታችን ለማን ጥቅም እንደሆነ ተቋሚ ነው። ስለዚህ ከበርካታ ወቅታዊ መፈክሮች አንደኛውና ዋንኛው የሚለው መሆን አለበት። ዛሬ ያለንበት ሁኔታ ህዝባዊ አመጽን ተግባራዊ ማድረግ ነው። ይህ መሆን አለበት የምንል ከሆነ ደግሞ የህዝባዊ አመጽን ባህሪያት መመርመር ሊታለፍ የማይችል ግዴታ ነው። እነዚህን ባህሪያት ከሞላ ጎደል ስናስቀምጥ፣ ሀ ህዝባዊ አመጽ እርሾ ያስፈልገዋል፣ ለ ህዝባዊ አመጽ የሚያስተሳስር ቋንቋ ያሻዋል፣ ህዝብን ከህዝብ የሚያግባባ አመሩሃ ህዝባዊ አመጽ አቀጣጣይ ችቦ ያስፈልገዋል፣ መ ህዝባዊ አመጽን ከጽንፈኝነትና ከጥበት መጠበቅ ግድ ይላል፣ ሰ ህዝባዊ አመጽን ከአካባቢም ሆነ ዓለም አቀፍ ኃይሎች ተጽዕኖ ጣልቃ ገብነት መጠበቅ የግድ ነው፣ ረ ይህ ሆኖ ግን የህዝባዊ አመጽን በተናጠል ወይም ህዝባዊ የፖለቲካ ትግል በአጠቃላይ ጠላትን ጠንቅቆ ከነ ዓላማው ጭምር በማወቅ ላይ ይመሰረታል። የኢትዮጵያ ህዝብ ዋነኛ ጠላት ስልጣን ላይ ያለው ዘረኛና ጎጠኛ ቡድን መሆኑን ዛሬ በሆድና ጥቅማ ጥቅም ከተገዛው ክፍል የባዳን ተልኮ ከተሸከመው አስመሳይ ተቋሚ በቀር ሊከራከር የሚችል ዜጋ የለም። ወያኔ ተቀዳሚና ዋነኛ ጠላት ነው ካለም ደግሞ የሀገርና የህዝብን ጠላት አጥብቆ መጥላት እንጂ እየጠሉ መውደድ አለመቻሉን መገንዘቡ የግድ ይሆናል። ይህ እየተካሄደ ያለው የፖለቲካ ትግል በአንድ በኩል የህሊና ተጠያቂነት ብቃት ባላቸውና የህሊና ዝቅጠት ውስጥ በተነከሩ መሃል የሚካሄድም ትግል ስለሆነ አጠቃላይ ትግሉ የህሊና ትንሳኤ ትግል መሆን መዘንጋት የለበትም። በፖለቲካው ትግል ቋንቋ ስልትና ታክቲክ አላማን ከግብ ለማድረስ ያስችላሉ ተብለው የተነደፉ እንደ ትግል መሳሪያነትና እንደ ተጨባጭ ሁኔታው አስገዳጅነትም ሊያገለግሉ የሚችሉ ፖለቲካዊ አቋሞች ናቸው። ለምሳሌ የዲሞክራሲ ስርዓት በአንጻራዊነት ደረጃ ሰፍኖባቸዋል በሚባልባቸው የምዕራብ አውሮፓ ሀገሮች በህዝባዊ አመጽ አማካኝነት መንግስትን መለወጥ ግዴታ አይደለም። በሰላማዊ መንገድ ህዝብ መንግስትን በራሱ ድምጽ መለወጥ ስለሚችል አመጽ አስፈላጊ አይሆንም። በዘረኛ ጎጠኛ የወያኔ ቡድን እየተረገጠ ለሚገዛው የኢትዮጵያ ህዝብ ግን የተቀናጀና የተቀነባበረ ህዝባዊ አመጽ ሊታለፍ የማይችል ሁነኛ የትግል መሳሪያ ነው። የፖለቲካ አላማ ግን ግብን አመልካች የትግሉን አንጻራዊ መዳረሻ ወይም የትግሉን ግብ ገላጭ ነው። አንድ የፖለቲካ አላማ ሲነደፍ ሁልጊዜም መነሻው ወይም ተመርኩዞት የሚቆመው የህብረተሰብን አጠቃላይ እድገት ቆልፎ በያዙት አበይት ችግሮች ላይ ነው። ለምሳሌ በሀገራችን ሁኔታ መሬት ላራሹ፣ የዲሞክራሲ ጥያቄ ካለገደብ፣ ህዝባዊ መንግስት፣ የፍትህና ርትህ መከበር፣ የሰብአዊ መብት መሟላት፣ የሴቶች ሁለገብ መብት መከበር፣ በነጻ የመደራጀት መብት፣ የሃይማኖቶች እኩልነት መከበር ወዘተ ናቸው። አንድ ህዝባዊ የሆነ የፖለቲካ ድርጅት የትግል ኢላማዎቼ እነዚህ ናቸው ብሎ የሚነሳው እንዲሁ በዘፈቀደ ሳይሆን የህብረተሰቡን ሁኔታ ከነችግሮቹ በቂ ጥናት አድርጎ አመርቂ ግንዛቤ ከፈጠረ በኋላ ነው። የትግሉ አላማ ተብሎ የተወሰዱ መተክሎች የሚለዋወጡ የሚጣሉና የሚሻሻሉም አይደሉም። በየአቅጣጫው የተነሱት ከላይ የተዘረዘሩት ችግሮች በመሰረታዊነት እስካልተፈቱ ድረስ በቀጣይነት በትግሉ አላማነት የሚኖሩ ናቸው። አንድ የፖለቲካ ድርጅት ነኝ የሚል የትግል አላማዎቹ ችግሮቹ በመሰረታዊነት ሳይፈቱ የሚለቅ ወይም የሚቀየር ከሆነ አለም አላማዎቹን በሰነድነት አስቀምጦ በተግባራዊ እንቅስቃሴው አራምባና ቆቦ የሚረግጥ ከሆነ ህዝባዊና ሀገራዊ ተልእኮ እንደሌለው ተጨባጭ ማስረጃ ናቸው። የድርጅቶችም ሁነኛ መለኪያ የያዙት አላማና ከዚህ ተያይዞ ያለ እንቅስቃሴያቸውን መመርመር የሚባለውም ለዚህ ነው። የትግል ስልትና ታክቲክ ብለን የምንገልጸው ግን ከዚህ ለየት ባለ መንገድ የሚታይ ነው። የትግል ስልትና ታክቲክ የትግሉ አላማ እንዳለ ሆኖ በትግል ሂደት ውስጥ የተወሰኑ መሸጋሸጎች አልያም መጠነኛ ለውጦች የተከሰቱ ከሆነ ስልትና ታክቲክ ለዛ የተሸጋሸገ ወይም የተለወጠ ሁኔታ ሊያገለግሉ በሚችል ደረጃ መለወጥ ይቻላል። ይህ ሊሆን የሚችለው ወደ ዋናው አላማ መዳረሻ ሁኔታዎችን ያመቻቻል፣ ያፋጥናል ተብሎ ከታመነበት ተጨባጭ ሁኔታውም ያንኑ አመልካች ከሆነ ማለት ነው። የትግሉ አላማ ግን የአላማው መሰረትና መነሻ የሆኑት ሀገራዊና ህዝባዊ ችግሮች እስካልተፈቱ ድረስ ሊለወጡ አለመቻላቸውን መረዳት በጣም ጠቃሚ ነው። የትግሉ አላማ ግቡን እስኪመታ ህብረተሰባዊ ችግሮች እስኪፈቱ ውጣ ውረዶች ይኖራሉ፣ መስዋዕትነት ይከፈላል፣ ጠላት በርካታ መሰናክሎችን ይፈጥራል ወዘተ መልሱ አዎን ነው። የታጋዮች ግዴታስ በዚህ መሰል ሂደት ውስጥ ምን መሆን ይኖርበታል? አዎ፣ በትግል ውስጥ ዘርፈ ብዙ ችግሮች ይከሰታሉ፣ ውጣ ውረዶችም የበዙ ሊሆኑ ይችላሉ። ነገር ግን የህዝብ መሰረታዊ ችግሮች እስካልተፈቱ የትግሉ አላማ ግቡን እስኪመታ እኛም አለን፣ ህይወታችንም ለትግሉ ለህዝባችንና ለሀገራችን ነው የሚለው ብቻ ነው። የቀደመው ለትግሉ ነው ህይወቴን መዝሙር እየዘመሩ ለአገርና ለህዝብ ፍቅር የተሰው ጓዶች ያወረሱን የታሪክ ቅርስም ይህንን ሁኔታ አመላካች ነው። የነሱም የጀግንነት ዓላማ አንግቦ ወያኔን ከነግሳንግሱ ከስልጣን ማሰናበት ወደ ከርሰ መቃብሩ ማውረድ ግዴታና ኃላፊነት ዛሬ ያለው ትውልድ ተልእኮ ነው። በአጠቃላይ መልኩ የትግል ስልት ስትራቴጂ ይህንን መንገድ መርጣለው ወይም አልመርጠውም በሚል ዘይቤ ድርጅቶች በዘፈቀደ የሚመርጡት ጉዳይ ሆኖ መወሰድ የለበትም። አንድ በቅድሚያ የሚወሰደው ስልትና ታክቲክ የትግሉ ዓላማ ለማራመድ ይረዳል ወይስ ይጎዳል የሚለው መሰረታዊ ጥያቄ በአግባብ መመለስ አለበት። ሁለት በስልጣን ላይ ያለው ጸረ ህዝብና ጸረ ኢትዮጵያ ቡድን ባህሪ ተፈጥሮና ዓላማ መርምሮ ማወቅና መገንዘብ ይጠይቃል። ከዚህ በተጨማሪም ትግሉን የሚረዱ ወይም ሊጎዱ የሚችሉ ተቋሞች የስለላና ወታደራዊ መዋቅሮች፣ የገንዘብና የትራንስፖርት የምርጫ ቦርድ ወዘተ በማን ቁጥጥር ስር እንዳሉ መገንዘብ ወሳኝነት ይኖረዋል። 3 የትግሉን ዓላማ ከግብ የማድረስ ጥያቄ የዚህ ዘረኛ ሀገር አጥፊ ቡድን ዓላማ በማወቅ ብቻ የሚወሰን አይደለም። ከአካባቢ ሀገሮችና ከውጭ ኃይሎች ጋር ያለውን ግንኙነትና ትስስር በሚገባ በመመርመር የትግሉ አጋር ሊሆኑ የሚችሉትን ጠንቅቆ ማወቅ ጠላት ሆነው ሊቆሙ የሚችሉትን ማራቅን ሁሉ ያካትታል። ይህ ለአካባቢ ሀገሮችና ለውጭ ኃይሎች ብቻ የምንጠቀምበት መለኪያ አለመሆኑ በአግባብ ሊታወቅ ይገባል። በአገር ቤትም ህዝብን የሚከፋፍል ጽንፈኛ መንገድ የሚከተሉ የመገንጠል ጥያቄን እንደ መፍትሄ የሙጥኝ ያሉ ወያኔ የፈለፈላቸው ጸረ ህዝብ ተለጣፊዎች ከሻቢያ በመተባበር መብትና ዲሞክራሲ እናላብሳለን ባዮች ወዘተ በትግሉ ሂደት በወንፊ ተጣርተው መወገድ ይኖርባቸዋል። ኢህአፓ የሀገሪቷን ተጨባጭ ሁኔታ አጢኖ በስልጣን ላይ ያለውን ዘረኛና ጎጠኛ ቡድን ዓላማና ተልእኮ አገናዝቦ የህዝባችንን የስቃይና የሰቆቃ ዕድሜ ለማሳጠር ሁለገብ የትግል ስልት በመጠቀም ህዝባችንን ሀገር አቀፍ ለሆነ ህዝባዊ አመጽ ማዘጋጀት አማራጭ የሌለው ወቅታዊ የትግል ስልት መሆኑን በይፋ ገልጿል። ህብረት ከማን ጋር ለሚለው ጥያቄም ህብረት የህዝብን አንድነትና ዲሞክራሲያዊ እኩልነት መሰረት አድርገው ለኢትዮጵያ ሀገራዊ ሉዓላዊነት ከሚታገሉ ኃይሎች ጋር ብቻ መሆን እንዳለበት ገልጾ ይፋ መግለጫም አውጥቷል፣ እምነቱንም አንጸባርቋል። ይህን መሰረት ያደረገ ህብረትም በአገር ቤት በተጨባጩ የትግል ሜዳ ተጨባጭ ህልውና ካላቸው ድርጅቶች ጋር መሆን እንዳለበትም አስምሮበታል። ሁለገብ የትግል ስልት የሚለውን ወቅታዊ የትግል ዘይቤ ሆነ አገር አቀፍ የተደራጀና የተቀናጀ ህዝባዊ አመጽ የሚሉትን የትግል መርሆች ወደ ኢትዮጵያ የፖለቲካ መድረክ ያስገባቸው ገና ከጅምሩ ኢህአፓ ነው። ዛሬ ዝብርቅርቅ ባለው የኢትዮጵያ ፖለቲካ ተቋሚ ነን የሚሉ ይህንን መፈክር አንግበናል ሲሉን እየሰማን ነው። ካለ ካርበን ኮፒ በማድረጋቸው የምንቆጭ ባይሆንም አቋማቸውን ተልኳቸውን ለመመርመር ግን እንገደዳለን። ዘረኛውንና ጎሰኛውን ወያኔን በናቅፋ ፈጥሮ በደደቢት አሳድጎ ኢትዮጵያን ለመከራ የዳረገውን የኢትዮጵያ መሰረታዊ ጠላት ሻቢያን እያሞገሱ ሁለገብ ትግል ሲሉን ለባዳን ኃይሎች መሳሪያ በመሆን ከወያኔ ወግነው ኢትዮጵያን እየወጉ እንደገቡና በወያኔም ተሹመው እንደነበር እያወቅን በ1997 ምርጫም ሰርገው በመግባት ቅንጅትን አፈራርሰው ይዘታቸውን ሳይሆን ቅርጻቸውን ለዋውጠው ብቅ ማለታቸውን ህዝባችን ያወቀው ኤርትራ ነጻ ወጣች ኢትዮጵያም ወደብ የለሽ ሆነች ሲባል የወያኔ መልእክተኛ በመሆን ለሻቢያው ኢሳያስ አፈወርቄ እንኳን ደስ ያለን ብለው እቅፍ አበባ ሲያበረክቱ በሻቢያ ቴሌቪዥን ባይናችን የተመለከትነው ከህሊናችን ሳይፋቅ እየቆረቆረን ሳለ ዛሬ ሁለገብ ትግል ሲሉን እንድንቀበል ይታሰብ ይሆን? በዋናነት ግንዛቤ ማግኘት ያለበት ትልቁ ቁም ነገር አንድ ሀገራዊ ህዝባዊ የሆነ ድርጅት ትኩረቱን ማድረግ ያለበት ከህዝብ መገናኘት የሚለው ነው። ወያኔም ሆነ ሌሎችም አምባገነን ስርዓቶች ቀዳሚ ጥራታቸውና ፍራቻቸው ይህን መሰሉ ድርጅትና ህዝብ እንዳይገናኙ ነው። ይህን የመሰለ ክቡር ህዝባዊ ዓላማና ተልእኮ የተሸከመ ድርጅት ህዝብን ካገኘ ህዝብ ይወያያል፣ በእቅድ ይደራጃል። የጎሰኛውና ጸረ ኢትዮጵያዊው የወያኔ ቡድን ውሸቱ ጭምር ለምን ዓላማ እንደሆነ ተጠርጥሮ ይወጣል። የከተማው ነዋሪ ከገጠሩ፣ የደጋው ከቆላው፣ ሰራተኛው ከወርሳደሩ፣ አባዎች ከወጣቶች፣ ሴቶች ከወንዶች በሀገራዊ ጉዳዮች ላይ ይወያያሉ፣ ይመክራሉ። በሐሳብና በዓላማ ጭምር ይተሳሰራሉ። ይህን መሰሉ ሁኔታ እያደገ መምጣት የፖለቲካ ኃይል ሚዛንን እያዛባ ህዝብ በያቅጣጫው አልገዛም አልንበረከክም ስሜት እያጎለበተ ለተቀናጀ ሀገራዊ ህዝባዊ አመጽ ድልዳል ይፈጥራል። ህዝብን ባለሙሉ መብት ለማድረግ የሚጓዝ የፖለቲካ ድርጅት ረጅሙ ጉዞ ብዙ ውጣ ውረድ እንዳለው ያውቃል። በዚህ መሰሉ እልህ አስጨራሽ ጉዞ ውስጥ ወደ ህብረት መግባት ያለባቸው ድርጅቶች ሁሉ ረጅሙ ጉዞ የሚዘልቁ ናቸው ማለት ግን አይቻልም። ዋናው ቁም ነገር በትግሉ መሰረታዊ ዓላማዎች ላይ የማያጠራጥር አቋምና መግባባት መኖር ነው። ለምሳሌ በህዝብ አንድነትና ዲሞክራሲያዊ እኩልነት ላይ የተመሰረተን ሀገራዊ አንድነት መቀበል ወያኔ ግንባር ቀደም ጠላት መሆኑን አውቆ እሱን ማስወገድ ላይ የጠራ አቋም የባዕዳን ተልእኮና ፍላጎት አስፈጻሚነትን እንትፍ አርጎ መጥፋት ይጠይቃል። በአጠቃላይ ስለ ፖለቲካ ትግልና ስልት ስናነሳ፣ ስለ ውድ አገራችን መደፈርና ስለ ህዝባችን ስቃይና ሰቆቃ ስንናገር የማናልፈው ወጣቱ ትውልድን ነው። ወጣቱ ትውልድ አገር ተረካቢ ነው ስንል ደግሞ ወጣቱ ያለበትን ሁኔታ ማጥናት መመርመር ግዴታ ነው። ወጣቱ የአገሪቱ ዋነኛ እሴት ነው ቢባል ማጋነን አይሆንም። ዘረኛው የወያኔ ቡድን ገና የፖለቲካ ስልጣን በእጁ ካረገበት ጊዜ ጀምሮ በወጣቱ ትውልድ ላይ የፈጸመው በደልና ግፍ መስፈርት የማይገኝለት ነው። ወጣት ሰራተኛ፣ ወጣት ተማሪ፣ ወጣት አርሶ አደር፣ ወጣት ሴቶች በግፍ ለስደት ሲቃ ተዳርገዋል። ለክፉ ስራ አጥነትና አልባሌ ባህል ተጋልጧል። ገሚሶቹ በግዴታና በወያኔ የዘር ፖለቲካ ኮታ ወደ ውትድርና እየተወሰዱ ወደ ሶማሌ፣ ሱዳን፣ ሌሎችም ስፍራዎች እየተላኩ አንገታቸው እየተቀላ ወደ ህንድ ውቅያኖስ በየበረሃው ተጥለዋል። ወያኔ በነሱ እልቂትና ስቃይ በብዙ ሚሊዮን የሚቆጠር የትርፍ ትርፍ አካብቶባቸዋል። ወያኔ በፈጠረው የዘርና የጎጥ ፖለቲካ ወጣቱ በአገሩ የተለያየ ክፍል እየተዘዋወረ የሥራ ዕድል እንዳያገኝ ተደርጓል። የዕለት ተዕለት ኑሮውን ማሸነፍ ባልቻለበት ሁኔታ 1:5 1:7 በሚል የጭቆና ሰንሰለት አስተሳስሮ በገዛ እናትና አባቱ እህትና ወንድሞቹ በሰፈሩ ነዋሪ ጭምር የወያኔ ጆሮ ጠቢ ሆኖ እንዲያገለግል ግዴታ ተጥሎበታል። አገር መረከብ የማይችል የመግባቢያ ቋንቋ ያጣ በፍላጎትና በዓላማ ያልተሳሰረ በህሊናዊ አመለካከቱ ያልዳበረ ወጣት በመፍጠር አገር ተረካቢ ትውልድ እንዲጠፋ ማድረግ የወያኔ መሰረታዊ ዓላማ ከሆኑት አንደኛው ሴራ ነው። ዛሬ ባለንበት የግፍ ዘመን ወጣቱ ሰው ማን ነው የሚለው ጥያቄ በሚገባ ታይቶ ሞት ለወያኔ እምቢኝ ለሀገሬ የሚል ንቃተ ህሊናው የዳበረ ወጣት ትውልድ የወያኔን ቀብር ማጣደፍ አለበት። በፋሽስቶች የጨነገፈውና የ66 ዓመተ ምህረት ህዝባዊ አብዮት በዚህ አኳያ የተወው ምስክርነት በቀላሉ የሚገመት አይደለም። ይህን አስመልክቶ
ወጣቱ ምን ይላል? ወጣቱ ሰው ማን ነው? በድሜ ገና ለጋ አዲስ ሁሉ የሚያምረው በጨለማ የሚጓዝ ብርሃንን ያላየው ግራቀኙን ሳያይ የሚንከራተተው የጋቱትን ሁሉ የሚመገምገው ሕይወትና ደሙን የወያኔ አገዛዝ የትም የሚያስረጨው። ኧረ ለመሆኑ ወጣቱ ምን ይላል? ወጣቱስ ሰው ማን ነው? ፖለቲካ ሳት ነው የሚል ከንቱ ቋንቋን ፍልስፍና አድርጎ በየቡና ቤቱ የሚንዘባን ነው የቦይ ውሃ ሆኖ የትም የሚፈሰው በወያኔ ሥራ ተቀይዶ ያለው? አረ ለመሆኑ ወጣቱ ምን ይላል? ወጣቱስ ማን ነው? ወይስ ህዝብ አገሬን ብሎ ሰከን ባለ አእምሮ አማትሮ የሚያየው ሲያጠቡም ያሰፋ ሲያላሉም ይወጥር በጨለማም ቆሞ ሐሰት እርሜ ብሎ እውነት የሚናገር ሰላምን ለማምጣት ብርሃንን ለማየት እጅግ የሚጓጓ ካለፈው ለመማር ለማወቅ የሚጥር ወጣቱ ምን ይላል? ወጣቱስ የቱ ነው? ህዝቡን ኃይሌ ብሎ ውስጥ ለውስጥ የሚነድ በእጅም አይጨበጥ የሚያቃጠል እሳት የበፊተኛው ነው ወይስ የኋለኛው? የትኛው ነው ወጣት? በእድሜው ገና ለጋ አዲስ አፍቃሪ ነው ወይስ ከዚህ ተልቆ ወጣት የሚለው ቃል ሌላ ትርጉም አለው? ገና ከጅምሩ ቃል ኪዳን የገባች ቃሏን ለመጠበቅ አገር ለመታደግ ህዝብና አገሯን ከመብት አስተሳስራ ቁልቁለት ዳገቱን ሳትንበረከከው በድፍረት የወጣች ዛሬም ጸንታ ያለች ባለፈው ትግልም ሕይወት የነበረች የጽናት መሠረት ትግል ያስተማረች እቺ ናት ወጣቷ ወይስ ሌላኛዋ? ለወያኔ ሴራ ራሷን የሰጠች በወርቅ ተሽቆጥቁጣ ውስኪ እየተራጨች ላልባሌ ባህል በወያኔ ግቢ የወሲብ ያደረች
የካቲቱን ራዕይ የተላበሰና ተደራጅቶ የቆመ ወጣት ትውልድ ዛሬም እውን መሆን አለበት።
እናት ያልተውሽም እማማ የኔ እናት አድምጪኝ ድንገርሽ እኔ የምወድሽ እኔ የማፈቅርሽ ልልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍግፎኛል እርሳት ገፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመታኛል ያስደበድበኛል ፍርደገም ድርዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያርሰኛል ማየልን ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኝኛል ግን ይሁን እላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ምክንያቱም እማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላን ምን ቢጠብሰን ፍዳ ከትውልድ ተላልፎ በእኔ ላይ ያረፈ በለምለሙ መስክሽ በደም የተጻፈ አዎ ቃል አለኝ ቃል አለሽ ላትከጂኝ ላትከዳሽ ላትተይኝ ላልተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ ከአያት ከቅድማያት ባደራ የወረስኩት ቃል አለኝ ማልተወው በልቤ ያኖርኩት እናት ያልተውሽም ገለው ለሚበሉሽ አካሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔ ማማ ኢትዮጵያ የአውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ ባይኔ እያየሁ ቆሜ በሕይወት ከምኖር ይሻለኛል ለእኔስ ድፍት ብዬ ብቀር አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበልፍስስ ያንቺ አካል ከሚፈርስ
አዎ እኔ ልሰንጠቅኝ አካሊ ቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ አንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ አይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከመሆን ምስክር የኔማማ ኢትዮጵያ ውድናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔናት ፍቅርሽ መች ይሽራል እልፍ አላፍ ዓመት ዘመን ይሻገራል ሞት እንኳይ ገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጣላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሞት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ
ታሪካው ጋር ቢ ለጃይ ወለ